የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ጳጉሜ 6 2015 ዓመተ ምህረት ዝግጅታችን ጀመረ። በግጭት የታወከው የአማራ ክልል ትራንስፖርትና ከአውዳመት ጉዞ የተስተጓጉሉ ነዋሪዎች ሰላምና ተስፋ።
ይህ መኪናም ስለሌለ አሁን ብትሳፈር ከ30 ደቂቃ በኋላ ምን እንደሚፈጠር አታውቅም። ስለዚህው ባህልን ከቤተሰብ ሳይሆን እዚው ላይ ባለበት ሁኔታ ላይ እንድንሆን አስገድዶናል። የሰላሙ ጉዳይ
ሰዎቼ አባቴ ብዳቴ ባሉ አርዳር ያሉ ሁልጊዜ ባህል ሲበዳ ተወድቦቸው ጋር ዘመድ ጋር ተሰባስበው ነበር ብዳታልፈው በጎነ በደረ ብያል ነበር ብዳታልፈው። አሁን እንግዲህ አስቸጋሪ ነው። በጣም ለፈጣሪ የሆነ መፍትሄ አጣጣው እንጂ
ከአማራ ክልል ካነጋገርናቸው ነዋሪዎች መካከል የተወሰኑትን ነው የሰማችኋቸው። ዝርዝሩን በአብይ ርዕስ ይዘን እንመለሳለን። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። በ2015 ዓመተ ምህረት መውጫ እንዲሁም በ2016 ዓመተ ምህረት መግቢያ ዋዜማ ላይ እንገኛለን። እንኳን ለአዲሱ ዓመት በሰላም አደረሳችሁ። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አብሮኝ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ምሽቱ ዋና ዋና የዓለም ዜና እንለፍ።
ተናስተልን አድማጮች በድጋሚ እንደምን አመሻችሁ። አሁን ዋና ዋና የምሽቱን የዓለም ዜናዎች አሰማችኋለሁ። ግብጽ የአባይ ግድብ አራተኛውን ሙሌት ተቃወመች። የሱዳኑ ጦር መሪ አልቡርሃን ወደ አስመራ መጓዝ። በአፍሪካ አህጉር አቋራጭ የባቡር መንገድ ግንባታና ቡድን 20 የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። የኢትዮጵያ ታላቁ ዳሴ ግድብን አራተኛ ሙሌት እንዳጠናቀቀች ስታስታውቅ ግብጽ በበኩሏ ህገወጥ ነው ስትል አወገዘች። የግብጽ ውጭ ጉዳይ ሚኒስትር ትላንት እሁድ ጳጉሜ 5 2015 ዓመተ ምህረት ባወጣው መግለጫ አዲስ አበባ የግድቡን ሙሌት ለማጠናቀቅ የወሰደችው የተናጠል ውሳኔ እንደ አውሮፓ አቆጣጠር በ2021 ዓመተ ምህረት ተቋርጦ ባለፈው ወር ዳግም የተጀመረውን የሶስትዮሽ ድርድር ወደ ጎን የተወነው ማለቱን አሶሲየትድ ፕሬስ ዘግቧል። ጠቅላይ ሚኒስትር አብይ አህመድ በውስጥ ፈተና በውጭ ጫና ነበረብን፣ ከፈጣሪ ጋራ የመጣውን ሁሉ ተቋቁመን ለዚህ ደርሰናል ሲሉ የህዳሴ ግድቡ አራተኛና የመጨረሻ ሙሌት እንደተጠናቀቀ ትላንት እሁድ በፌስቡክ የማህበራዊ ትስስር ገጻቸው አስታውቀዋል። የግብጽ የውጭ ጉዳይ ሚኒስትር በካርቱም በሶስቱ አገራት የተፈረመው የ2015 የመርሆች ስምምነት ሶስቱ አገራት በህዳሴ ግድቡ ሙሌትና የመተዳደሪያ ደንቦች ላይ መስማማት እንዳለባቸው የደነገገውን አስታውሰዋል። አያይዞም የኢትዮጵያ ያንድ ወገን አካሄድ በዓለም አቀፍ ህግ የተደነገጉ የተፋሰሱን የታችኛው አገራት መብትና ጥቅም እንዲሁም የውሃ ደህንነታቸውን ወደ ጎን የተወነው ሲልም ተችቷል። የኢትዮጵያ መንግስት ከግብጽ በኩል ስለቀረበው ወቀሳ እስካሁን በይፋ የሰጠው ምላሽ የለም። በመቀለ በተጠራው ሰልፍ ታስረው የቆዩ የፓርቲ አመራሮችና ተሳታፊዎች ተፈቱ። በመቀለ ከተማ ባለፈው ሳምንት ከተጠራው ሰላማዊ ሰልፍ ጋር በተያያዘ ታስረው የነበሩ የአራት የትግራይ ክልል ተቃዋሚ ፓርቲዎች አመራሮችና ሌሎች የሰላማዊ ሰልፉ ተሳታፊዎች ከስር ተፈተዋል። ዝርዝሩን ሙልጌታ አጽብሃ።
በትግራይ ክልል መቀለ ከተማ ኪዳን ለስር ነቀል ለውጥ በሚል መሪ ቃል ለሶስት ተከታታይ ቀናት የተጠራው ሰላማዊ ሰልፍ በደጋፊነት በማስተባበራቸው ለእስር ተዳርገው ከነበሩ የፖለቲካ አመራሮች አንዱ የአረና ለሉዓላዊነትና ዴሞክራሲ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ዛሬ ከእስር ተለቀዋል። አቶ አምዶም እርሳቸውን ጨምሮ 150 ሰዎች ታስረው እንደነበር ለአሜሪካ ድምጽ ተናግረዋል። ባለፈው ሳምንት አርብ ጳጉሜ 3 ቀን 2015 ዓመተ ምህረት ስድስት የአራት ተቃዋሚ የፖለቲካ ፓርቲዎች አመራሮች ወደ መቀለ ቀዳማዊ ወያነ ፍርድ ቤት ቀርበው እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ፍርድ ቤት ወስኗል። ሆኖም ፖሊስ ፍቃደኛ ባለመሆኑ እስከዛሬ ሰኞ ጳጉሜ 6 ቀን አቆይቶ እንደለቀቃቸው አቶ አምዶም ገልጸዋል።
ለሶስት ቀናት ከዳኛ ፍርድ ውጪ በፖሊስ የመብት ድፍጠጣ ምክንያት ቆይተናልና ይሄ በጭራሽ ተቀባይነት የሌለው የህዝብን መብት የሚደፈጥጥ ህገ መንግስትን የሚነድ በአጠቃላይ የአምባገነን ባህሪ ነው የተንጸባረቀው። መብታችን አምባገነን መንግስት ፈቅዶ እንዲሰጠን አንጠብቅም። መብታችን ግን መስዋዕትነት የተከፈለም ቢሆን መብታችን ማረጋገጥ እንፈልጋለን። ሰላማዊ ሰልፍም ህዝባዊ ስብሰባም ሌሎች ፖለቲካዊ እንቅስቃሴዎችም በቀጣይ እናካሂዳለን። ህዝባችን ሙሉ የዲሞክራሲ ተጠቃሚ እስከሆነ ድረስ ሙሉ መብቶችን ኤክሰርሳይዝ ማድረግ እስክንችል ድረስ ገና ትግላችን አጠናክረን እንቀጥላለን።
የሳልሳይ ወያነ ትግራይ ሊቀመንበር ሀያሉ ጎድፋይ፣ የፓርቲው አመራር አብሎሎም ገብረ ሚካኤል፣ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበም፣ የብሔራዊ ባይቶ አባይ ትግራይ ባይቶነ አስተባባሪዎች ኪዳነ አመነና ክብሮም በርሃም ዛሬ ከእስር ከተፈቱት ሌሎች የፖለቲካ አመራሮች ውስጥ ናቸው። ከፖለቲካ ፓርቲዎቹ አመራሮች ጋር ታስረው የነበሩ የሰላማዊ ሰልፉ ተሳታፊዎች ደግሞ በመታወቂያ ዋስ ተለቀዋል። የመቀለ ከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ባለፈው ሳምንት ለክልሉ ብዙሃን መገናኛ በሰጡት መግለጫ የታሰሩት ሰዎች ቁጥር 49 ብቻ እንደሆኑ አስታውቀው ህገወጥ ያሉትን ሰልፍ ፖሊስ ያለ ጉዳት ለመቆጣጠር እንደቻለም ገልጸው ነበር። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
የሱዳን ሰራዊት አዛዥ ጀነራል አብዱልፋታ አልብርሃን በአገሪቱ በመካሄድ ላይ ባለው ግጭትና በሁለትዮሽ ግንኙነት ዙሪያ ከኤርትራው ፕሬዝደንት ኢሳያስ አፈወርቂ ጋር ለመነጋገር ዛሬ ሰኞ ወደ አስመራ ማቅናታቸውን የአሶሲየትድ ፕሬስ መንግስታዊ የዜና ምንጮችን ጠቅሶ ዘግቧል። ውይይቱን በተመለከተ ተጨማሪ ዝርዝር ጉዳዮች ይፋ አልሆኑም። በሁለቱ ሀገራት መካከል ያለው ግንኙነት ለአመታት መልካም እንዳልነበር የአሶሲየትድ ፕሬስ ዘገባ አመልክቷል። ሱዳን ፖለቲካዊ ጥቃትን በመሸሽ ወደ ሀገሯ የገቡ 126,000 ኤርትራውያንን በማስተናገድ ላይ እንደሆነች የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ይገልጻል። ቤጃ የተሰኘውን ጎሳ ጨምሮ ከሱዳን ለመገንጠል የሚሹትና በአገሪቱ ምስራቅ የሚገኙ የጎሳ ቡድኖች በሚያደርጉት እንቅስቃሴ በፕሬዝደንት ኢሳያስ መንግስት ይደገፋሉ ተብሏል። አልቡርሃን በአስመራ የሚያደርጉት ጉብኝት ባለፉት ሁለት ሳምንታት ውስጥ የተደረገ አራተኛው ዲፕሎማሲያዊ ጉዞ መሆኑ ነው። ባለፈው ሳምንት የኳታሩን አሚር፣ ከዚያም ቀደም ብሎ የግብፁን ፕሬዝደንት አብዱልፋታ አልሲሲ እንዲሁም ከደቡብ ሱዳን ፕሬዝደንት ሳልቫኪር ጋር ተገናኝተዋል። ጉብኝቶቹን በተመለከተ የተገኙት መረጃዎች ውስን ናቸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአፍሪካ ህብረት ፕሬዝደንት አዛሊ ኦስማኒ ህብረቱ የቡድን 20 አባል አገር መሆኑን አደነቁ። ፕሬዝደንቱ ስለ ቡድኑ አባልነቱ ጠቀሜታም ሲገልጹ በትክክል ብዙ ይረዳል፣ የአፍሪካ በርግጥ ውስጣዊ ጉዳዮች አሏት፣ ለነዚህ ጉዳዮች ግን መፍትሄ ማፈላለገ አለባት ሲሉ ተናግረዋል። ይሁን እንጂ ባለብዙ ወገንነት በበዛበት ዛሬ ብቻችንን መስራት አንችልም፣ ከአጋሮቻችን ጋር መስራት ይኖርብናል በማለት ከሌሎች ጋር የመስራትን አስፈላጊነት አጽንኦት ሰጥተዋል። 55 አባላት ያሉት የአፍሪካ ህብረት ለተሻለ የቡድን ውክልና ከአውሮፓ ህብረት እኩል በይፋ የቡድን 20 ቋሚ አባል መደረጉ ተመልክቷል። እስካሁን የቡድን 20 አባል የሆነችው የደቡብ አፍሪካ ብቻ ናት። የቡድን 7 እና ቡድን 20 አባል አገራት የአፍሪካን አህጉር የሚያቋርጥ ባቡር ሊገነቡ የሚችሉበት አጋጣሚ ስለመኖሩ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ተናገሩ። ፕሬዝደንቱ ይህን የተናገሩት ትናንት እሁድ በቪየትናሙ ጉብኝታቸው የአየር ንብረት ቀውስና የምግብ እጥረትን አስመልክቶ በነበረው ውይይት ነው። ባይደን ስለ ባቡር መዘርጋት ሲናገሩ አሁን ከነበሩት ነገሮች ውስጥ አንዱ ከረጅም ጊዜ በፊት ለቡድን 7 ሐሳብ አቅርቤ ነበር። አሁን በቡድን 20 ፍሬያማ ይሆናል፣ በአፍሪካ አህጉር በሙሉ የባቡር ሐዲድ መገንባታችን ይረጋገጣል ብለዋል። ባይደን የአፍሪካ አገሮች በአሁኑ ወቅት እንደ ምግብ ያሉ ሀብቶችን ለመካፈል የሚያስችላቸው አህጉሪቱን የሚያቋርጥ ምንም አይነት የአውራ ጎዳናም ሆነ የባቡር መንገድ የለም ሲሉ ተናግረዋል። ፕሬዝደንቱ አክለውም ብቸኛው የህልውና ስጋት የሰው ልጅ ከኒውክሌር ጦርነት የበለጠ የሚያስፈራው የዓለም ሙቀት በሚቀጥሉት 20ና 10 ዓመታት ውስጥ ከ1.5 ዲግሪ በላይ መጨመር ነው። ትልቅ ችግር ውስጥ እንሆናለን። ከዚያ የምናመልጥበት መንገድ የለም ብለዋል። አሜሪካውያን የዛሬ 22 ዓመት እንደ አውሮፓ አቆጣጠር መስከረም 11 ቀን የደረሰውን አስተቃቂ የሽብር ጥቃት ለማሰብ ዛሬ ሰኞ በየአካባቢው እየተሰባሰቡ ነው። አሜሪካውያኑ በየከተሞቹ በሚገኙ የመታሰቢያ ሐውልቶች፣ በሳት አደጋ መከላከያ ጣቢያዎች፣ በማዘጋጃ ቤት አዳራሾችና በከፍተኛ ትምህርት ተቋማት እንዲሁም በተለያዩ ቦታዎች ተገኝተው ዕለቱን እንደሚዘክሩ ተመልክቷል። ጥቃት በተፈጸመባቸው በኒውዮርክ የዓለም ንግድ ማዕከል፣ ፔንታጎንና ሻንክስቪል ፔንሲልቬኒያ እንዲሁም በሌሎች ቦታዎች የመታሰቢያ ዝግጅቶች ታቀደዋል። ፕሬዚደንት ጆ ባይደን ከሰራዊቱ አባላትና ቤተሰቦቻቸው ጋር በአንኮሬጅ አላስካ ወታደራዊ ጦር ሰፈር በሚካሄደው ስነ ስርዓት ላይ እንደሚገኙ ተመልክተዋል። የፕሬዝደንቱ ጉብኝት የመስከረም 11ቱ ተጽኖ በሁሉም የሀገሪቱ ክፍሎች የተሰማ እንደነበር ለማስታወስ መሆኑ ተገልጿል። በእለቱ በተጠለፉ አውሮፕላኖች በደረሱ የሽብር ጥቃቶች ወደ 3000 የሚጠጉ ሰዎች ህይወት ጠፍቷል። ጥቃቱ የአሜሪካን የውጭ ጉዳይ ፖሊሲ እንደገና የቀረጸ ሲሆን የሀገር ውስጥ ስጋቶችንም መልኩን መቀየሩ ተመልክቷል። በመጨረሻም ህንድና ሳውዲ አረቢያ ትስስራቸውን ለማስፋት ተስማሙ። ህንድና ሳውዲ አረቢያ ከቡድን 20 ጉባኤ በኋላ የኢኮኖሚና የደህንነት ትስስራቸውን ለማስፋት ተስማምተዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ሰኞ ዕለት ከሳውዲ አረቢያ ልዑል አልጋውራሽ መሐመድ ቢን ሳልማን ጋር በኒው ደልሂ ተገናኝተዋል። ሁለቱ መሪዎች እንደ ኢኮኖሚ፣ መከላከያ፣ ፖለቲካና በመሳሰሉ ሌሎች መስኮች የሁለቱን አገር ትብብር ለማሳደግ የተስማሙ መሆኑ ተገልጿል። ባለፈው ቅዳሜ የቡድን 20 መሪዎች ህንድን ከመካከለኛው ምስራቅና አውሮፓ የሚያገናኝ የባቡርና የመርከብ ኮሪደር ለመገንባት ማቀዳቸውን አስታውቀዋል። የቡድን 20 ጉባኤ ላይ የተገለጸው ኮሪደሩ የንግድ ልውውጥን ለማሳደግ፣ የኃይል አቅርቦትን ለማዳረስና የዲጂታል ግንኙነትን ለማሻሻል ይረዳል ተብሏል። ፕሮጀክቱ ህንድ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ዮርዳኖስ፣ እስራኤልና የአውሮፓ ህብረትን እንደሚጨምር በአሶሲየትድ ፕሬስ ዘገባ ተመልክቷል። በሚሊየን የሚቆጠሩ ህንዳውያን ፍልሰተኞች በሰራተኝነት በሚቀጠሩባት ሳውዲ አረቢያና በህንድ መካከል ያለው ግንኙነት በበርካታ አመታት ውስጥ እየጠነከረ መምጣቱ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጳጉሜ 6 2015 ዓመተ ምህረት የአዲስ ዓመት ዋዜማ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። የኑሮ ውድነትና የሰላም እጦት ያሳሰባቸው የአዲስ አበባ ነዋሪዎች ያውዳ መጥሪ ያላችሁ
ደስተኛ አይደለም። እንግዲህ ያው ፈጣሪ ለምድራችን ሰላሙን ያወርድልን ነው ማለት ነው። ለሚከተለው ደግሞ ለ2016 የመፋሰሱ ቆሞ ኢኮኖሚያችን ተረጋግቶ ፖለቲካችን ተረጋግቶ ህዝቡ በሰላም ወጥቶ በሰላም ይገባበት ከፍለሳችን ላሉ አዲስ አመት አመስጋኞች ሆነን ሀገራችን ተረጋግታ የምናይበትን ምኞት እመኛለሁ።
ዘጋቢዎቻችን ዞር ዞር ብለው ካነጋገሯቸው የአዲስ አበባ ነዋሪዎች መካከል አንዱ ናቸው። ዝርዝሩ በመጽሔት ዝግጅት ክፍላችን ይቀርባል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባዮ ገበያውም አብረውን ያመሻሉ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ እንኳን ለ2016 ዓመተ ምህረት ዋዜማ ደረሳችሁ እያልን ወደ አብይ ርዕሳችን እናልፋለን። በአማራ ክልል በተስፋፋው የትጥቅ ትግል ምክንያት የትራንስፖርት እንቅስቃሴ ባለመኖሩና ጸጥታውም አስተማማኝ ባለመሆኑ በዓልን ከቤተሰቦቻቸው ጋር ማክበር እንዳልቻሉ ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ገለጹ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ከአዲስ አበባ ወደ ጎጃም የሚደረገው የህዝብ ትራንስፖርት ስምሪት ከተቋረጠ ሳምንታት እንዳለፈው አረጋግጧል። በደሴ በኩል ወደ ክልሉ የተለያዩ አካባቢዎች የሚደረገው ጉዞ ግን እንደቀጠለ አመልክቷል። ነገ የሚብተውን አዲሱን አመት አስመልክቶ ያነጋገርናቸው አስተያየት ሰጪዎች በ2015 ዓመተ ምህረት የታየው የጸጥታ መደፍረስ የማይደገምበት ሰላም የሚሰፍንበትና ሰዎች የእንቅስቃሴ ነጻነት ያለ ገደብ የሚከበርበት አመት ይሆን ዘንድ ተመኝተዋል። መስፍን አራጊን ያነጋገራቸው
በአማራ ክልል የተፈጠረውን የጸጥታ መደፍረስና በተለያዩ አካባቢዎች የተከሰከሰውን የተኩስ ልውውጥ ተከትሎ የትራንስፖርቱ እንቅስቃሴ ላይ ተጽዕኖ እንደደረሰ አገልግሎት ሰጪዎቹም ተገልጋዮቹም ይናገራሉ። ባህር ዳር ውስጥ በመንግስት ራይ የሚተዳደሩት አቶ ሰለሞን አዲሱ አመትን በእድሜ ከገፉ ወላጆቻቸው ጋር ለማሳለፍ እንዳልቻሉ ገልጸዋል።
ከዚህ በፊት በዓል ተለመደው የቤተሰቦች ሀገር መሄድ በነጻነት ነበር የምትችለው። ያው እንሄዳለን፣ እኔም ያለን ሌላም ልጅ አለ ያለው ያለንን በጊዜ መግዛት ካለብን በጊዜ እንሄዳለን። እዛ ክለለብን ገብቶም ተይቆየናል። ተሰባስበን ያን ቀን በጣም ነው የምናከብረው። አሁን ግን አንደኛ መስመር ዝግ ነው። ሂደህም ቤተሰብ ጋር ለመዋል ያሉበት ቤተሰቡም ጦርነት ስለሆነ መሄድ አትችልም። ስለዚህ መኪናም ስለሌለ አሁን ብትሳፈር ከ30 ደቂቃ በኋላ ምን እንደሚፈጠር አታውቅም። ስለዚህ ያው በዓልን ከቤተሰብ ሳይሆን እዚሁ ላይ ባለበት ሁኔታ ላይ እንድንውል አስገድዶናል የሰላሙ ጉዳይ።
በስራ ምክንያት አዲስ አበባ እንደሚኖሩ የሚናገሩት ዳንኤል አማራ የተባሉ አስተያየት ሰጪ ደግሞ በጸጥታው ችግር ምክንያት ባህር ዳር ከሚገኙ ወላጆቻቸው ጋር በዓል ለማክበር እንዳልቻሉ ነግረውናል።
ግል ትራንስፖርት ባሶች ቆመዋል። ሌሎች የግል መኪኖቹ ባይን መንገዱ ዝግ ነው። አጠቃላይ በዓል ቤተሰብ ጋር ማሳለፍ አልቻልንም። አሁን ያለው ትራንስፖርት የአውሮፕላን ነው። አውሮፕላንም 12,000 ብር ነው ዋጋው። ደርሶ መን በዚህ ኑሮ ውድነት ይሄን ያክል ወጪ አውጥቶ ለማሳለፍ አስቸጋሪ ነው። በቃ ቤተሰብ ጋር እንግዲህ ብዙ ነገር ለምደን ነበር። አሁን ብቻችንን ቤት ዘግተን እናሳልፍ ነው። በጣም አስቸጋሪ ነው። መቼም ቤተሰቦቼ አባቴም ብዳቴም አሉ፣ ባህር ዳር ነው ያሉ። ሁልጊዜ በዓል ሲመጣ እህት ወንድሞቼ ጋር ዘመድ ጋር ተሰባስበን ነበረ ምናሳልፈው። በጎንም በደሆንም እያልን ነበረ ምናሳልፈው። አሁን እንግዲህ አስቸጋሪ ነው በጣም ነው። ፈጣሪ የሆነ መፍትሄ ያምጣ ነው እንጂ።
የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት ብርሃኔ ዘሩ በተፈጠረው የጸጥታ ችግር ምክንያት በጎጃም በኩል ወደ አማራ ክልል የሚደረጉ የህዝብ ትራንስፖርት ስምሪቶች መቋረጣቸውን አረጋግጠዋል።
እንግዲህ ሀገራችን የጸጥታ ሁኔታ እንደምታየው ትንሽ አስቸጋሪ ሁኔታ ነው ያለበትና አሁን በዚህ ጎጃም መስመር መገንጃም መውጫ ያው መስመሮች ዝግ ናቸው። ያው እሱን መስራት አንችልም፣ ምክንያቱም መንገድ የለም ማለት ነው። ያ አካባቢ ከዛ ወደዚህ የሚመጣም የለም፣ ከዚህም ወደዛ የሚሄድ የለም። ዛሬ ሳይሆን ኦልሞስት ከወር በላይ ሆነዋል ይሄ መስመር ተዘግቶ ያለ። ከፈታል ተመልሶ ይዘጋል። ያለው የጸጥታ ሁኔታ መንግስት በገባው ኮሚትመንት መሰረት ጸጥታውን እስከሚያረጋጋ ድረስ አሁን ባለው በኮማንድ ፖስት እኛ እየጠበቅን ያለንበት ሁኔታ ነው እና ተሳፋሪውን ወደ በለጠ ችግር ይዘነው አንገባም እና ያው በተለያየ የጸጥታ ችግር ያው አገሪቱ የገባችበት ችግር እንዳለ ሆኖ ዞሮ ዞሮ በዛ በኩል ለሚደረገው ነገር የትራንስፖርት ሚኒስቴር መንገዱ ክሊር ሲሆን ወይም ደግሞ ሴፍም ሲሆን ጀምሮ ሲለን የምንጀምር ነው የሚሆነው። አሁን እስካለው ሁኔታ ግን ያ መስመር እንደተዘጋ ነው ማለት ነው።
በሌሎች አካባቢዎች ግን አገልግሎቱ እንዳለ አክለዋል።
በደሴ በር ላይ ኖርማል ነው፣ እስከ መቀሌ ድረስ አገልግሎት እየሰጠን ነው። በዚህ በአፋርም በኩል ወደ አማራም ክልል ሆነ ወደ ትግራይ ክልልም ስፔሻሊ ልዩ ባሶቹም ሆኑ መደበኛ መስመሮች ስራ እየሰጠን ያለ ነው። በደቡብ ያለው ክፍት ነው፣ እሱንም እንደዚሁ አገልግሎት እየሰጠን ነው። እንደ ኖርማል ሁኔታው ያው ጸጥታውን ሁኔታ ታሳቢ ባደረገ መልኩ። በሌሎቹ ክልሎች ግን ያው ህዝቡ የመጠቀም ፍላጎቱን ለማሟላት ጥረት እያደረግን ነው። ከትራንስፖርት ሚኒስቴር የስራ ባልደረቦች አሉ፣ ይህን ሴክተር ከሚመሩ ጋር በመመካከር ስራዎች እየተሰሩ ነው ያሉት። ያው የምታየው ህዝብ ፍሰት ሲመጣ ደግሞ አስፈላጊውን ሩቶቹን በመቀየር አገልግሎት የምንሰጥ ይሆናል ማለት ነው።
በሌላ በኩል በደሴ ከተማ የሚኖሩ አቶ መልካሙ አስማራ የተባሉ አስተያየት ሰጪ የትራንስፖርት አቅርቦቱ ቢኖር እንኳ በስጋት ምክንያት ይልማና ዴንሳ ወረዳ አዴት አካባቢ የሚኖሩ ወላጆቻቸው ጋር መሄድ እንዳልቻሉ ገልጸዋል።
እንደተለመደው እንደ ኢትዮጵያን በየቤተሰባችን ነው የምናከብረው የነበረ። እኔ ከእናት ከአባቴ ጋር ነው አከብረው የነበር። ግን በዚህ አመት በተፈጠረው አለመረጋጋት በተለይ አማራ ክልል ላይ ወደዛ ለመሄድ አስቤ እናቴ ጋር በዓል አንቺ ጋር ነው ሙሉ ብዬ በምደውል ሰዓት አይ ከእሷ አካባቢ ቆይ ሰላም ከሆነ በሚል እናቴ ያለችበት አካባቢ ከፍተኛ አለመረጋጋት እስካሁን ስላለ በዚህ ምክንያት ነው እንዳትመጣ እዛው ቆይ፣ ከተረጋጋ ሌላ በዓሎች አሉ የዛኔ አብረህ ትውላለህ የሚል መልዕክት ነው ወደ እኔ ላከችው በስልክ። ያው እንግዲህ ትንሽ ፊል አድርግ ያለው ከእናቴና ከአባቴ ጋር አልነበር ሁሌም አሳልፈው። በዚህ አመት ግን በተፈጠረው አለመረጋጋት ያው ብቻዬን ነው የማከብረው። ነው ይሄም የተሰማይ ስሜት ከባድ ነው እናቴ በጣም ወድሻለሁ እንግዲህ አልቻልኩ ማብሬ መዋል ካንቺ ጋር የተለመደ ነበር ሰላም ሲሆን እንገናኛለን መልካም በዓል ይሁንላችሁ
የባህር ዳር አስተያየት ሰጪ በጥብቅ ማህበራዊ ተሰስር ላደገ በዓልን ከቤተሰቡ ተለይቶ ማክበር እንደሚያስከፋ ይገልጻሉ
ይሄ ማለት ከዘመን ዘመን የምትሸጋገርበት በዓል ነው ቤተሰብ ጋር ሆነ ነው ማክበር የምትችለው እንጂ ዝም ብለህ እዚህ ዶርም ላይ ወይ ከቤተሰብ ተለይተህ የምትውለው ጫና በጣም ከባድ ነው
ያነጋገርናቸው ነዋሪዎች በጸጥታው ችግር ምክንያት ወደ የቤተሰቦቻቸው አለመሄዳቸው ቢያስከፋቸውም መጪው 2016 ዓመተ ምህረት ሰላም ይሁን ሲሉ ምኞታቸውን ከመግለጽ ግን አልታቀቡም። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ መጽሔት ትንታኔው እናልፋለን። የ2016 ዓመተ ምህረት የአዲስ አመት መባቻ ዋዜማን በሰላም ተስፋና በስጋት መካከል ሆኖ እያከበሩ እንደሚገኙ የአሜሪካ ድምጽ ያነጋገራቸው የመዕለ ከተማ ነዋሪዎች ገልጸዋል። የመዕለ ዘጋቢያችን ሙልጌታ ጽብሃ በጦርነት ምክንያት ተፈናቅለው በመጠለያ ካምፕ ያሉትንና ሌሎችንም አነጋግሮ ተከታዩን ዘገባ ልኳል።
አቶ ሰለሞን አብርሃም ከጸገዴ ወረዳ ተፈናቅለው በመቀለ በተፈናቃዮች ማዕከል የሚኖሩ ናቸው።
እኔ በሐርሻ ነው የነበርኩት ምሰራ ያው ራሴ ይችለ የራሴ ሁኔታ ነበርን ሀፍት ገነቱን ነበር ካርዋ በራክፍቱን ነበር ፍየለቹን ነበር እና የራሴ ሐርሻ ወን ነበርኝ ማህበሩን በማህበር ተቋቁመንን እየሰራ ነው የነበረ የቢራ አከፋፋይ ማህበር ነኝ። ከጦርነት በፊት አመት በዓል ጥሩ ሁኔታ ነው የምናልፈው የነበረው በጣም ምቹ ሁኔታ ነው የነበረው እና ከልጆች ከቤተሰቡና ሁሉ በአንድ ላይ ሆነን ጥሩ የሆነ በዓል እናሳልፍ ነበር ማለት ነው። አሁን 3 አመት ያደረግን ነው እንግዲህ ያው ከህብረተሰባችን ከቤተሰብ ከአንድ ድርጅቶች ያግዙናል ታግዘን አመት በዓሉ እናልፈዋለን ማለት ነው። ሁሉ በውስጣችን ችለን ሁኔታው እናልፈዋለን ማለት ነው። እና አሁን ከፊት የነበረ አመት በዓልና አሁን ስናየው ያው ችግር ያለበት ነው። አሁን ቀስነን ሁሉ ቤተሰቡን በአንድ ላይ ሆነን ነው ብሎ የነበረና አሁን እንደሱ አይደለም። አሁን ብቻችን ነው ያለው እዚህ ችግር ነው ያለው። አሁን እህል የለም ተከልክለዋል ነው ያለ የለም ሬዲዮቱ እንግዲህ አዲስ አመት ያው ባለብን በቃ እናስከብረዋለን።
ወይዘሮ ኮኮብ አባዲ የተባሉ ከሴቲት ሁመራ ተፈናቅለው በሰብዓ ካሪ የተፈናቃዮች ማዕከል ያገኙዋቸው በበኩላቸው
በደስታ ሳልፈው ነበር። ፕሮግራሙም አመት በዓል ሲመጣ ሁሉ ሰው እንደሚያርገው ዝግጅት እናረግ ነበር። አመት በዓል ሲመጣ አመት በዓል ልብስ በመግዛት ይሁን አንዳንድ ነገር ለቤት የሚያስፈልገው ይሁን የሚታረድ ሆነ ይታረዳል አንዳንድ ነገር የሚያስፈልገን ነገር ገዛዝተን ተደስተን ሁሉ ነበር። የራሴ ስራ ቦታ ነበረኝ መጠጥ ቤት ነበረኝ ሴቲት ሁመራ። አሁን ያለሁበት እንደምታዩ ነው ይያይ ነው ማለት ምንም እንዘጋጅበት በሰላም አሁን ምን ነው ከነበረበት ከደሙ ከሩጠን ከመጣንበት እሱን ይያየን በዛ እንጽናናለን። ቢያንስ ትንሽ ንፋስ ስላገኘን ሰላም ወረዳ ላይ ነን ያለ ነው ብለን በዛ ነው ምን እንጽናናው እንጂ ምንም ነገር ምን ዘጋጀው የለም ምንም ቁጭ ብለን ነው ያለ ነው። አመት በዓልም ለአመት በዓል ሞንስ ምንም ለኛ ስለውጥ የለውም ማለት ነው። እንኳን ልብስ እንድትል ሌላ እንድትል በአሁን ሰዓት እንኳን ስንዴ ምን ሰጠው የነበር እንኳን 6 ወራችን ስላረግን የሚበላ እንኳን ሌላ እናስብ የሚበላ ቢገኝ ነው የሚባለው እንጂ አሁን ልብስ ነው የሚታረድ ልትል ያን ቀርቶ አይ በቃ ትንሽ እንኳን የሚበላ ብናገኝ ብለን ነው የምናስበው። ወደ 7 ወራችን እየሄድ ነው ስንዴ ከሚቆም።
ማቴዎስ ተክለ ብርሃን የተባለም 2016 አዲስ አመት በመቀለ ከተማ ከወንድሙ ጋር በዓሉ ለማክበር ከአዲስ አበባ እንደመጣ የገለጸው ደግሞ ሰላም መስፈን በመጀመሩ ነው ከቤተሰብ ጋር መገናኘት የቻልኩት ብለዋል።
ወንድሜም እዚህ ትግራይ ውስጥ የሚኖር ላለፉት 2 አመታት እና ከዛ በላይ መገናኘት አልቻልንም ነበር። አሁን በተገኘ ሰላም እድል መተናል። እንግዲህ ማየው ትንሽ ደህና ነው መገናኘታችን ጥሩ ነው። መገናኘት አስቸጋሪ ስለነበረ ያው በትግስት መጠበቅ ነው የነበረብን። 2 አመትና ከዛ በላይ አስቸጋሪ ጊዜ አልፈን ለመገናኘት በቅተናል። እንግዲህ ሰላምን ያስቀጥለው እንላለን። ለአዲስ አመት ነው የመጣሁት አብረን እያከበርን ነው። እንደኔ ያልተገናኙ ብዙ ቤተሰቦች ስለሚኖሩ ሰላም ቀጣይነት ቢኖር እላለሁ። ብዙ ተፈናቃዮች ወገኖቻችን አሉ ቤተሰቦቻችንም አሉ። እነሱ ወደ ቀድሞ ቤታቸው እንዲመለሱ ምኞቴን እገልጻለሁ።
አቶ ሰለሞን አብርሃም አዲስ አመት ወደ ቀያቸው ተመለሰው የሚኖርበት እንዲሆን ነው ምኞታቸው የገለጹት።
አሁን ይሄ የስምኑ ፈርማ የተፈራረምበት ተስፋ አድርገን ነበር። አሁን በቃ እንግዲህ ከእንግዲህ ሰላም ሆነዋል። ሰላም የሆነ ይሄዳል። እኛውን ወደ ነበርንበት ተመልሰን ተቋቁመን ስራችንን ጀምረን ሰርተን እናወራለን የሚል ተስፋ ነበርን። ከዛ አልሆነም አልተሳካም። ሳሁን አለን እዚህ አሁን እዚህ ማለንን ለምን እንደዛ ሆነ? እኛስ ከፈራረመ ነገር መተግበር ነበረበት የነበረው ተስፋ አሁን ጭለም ያለ ወደ ኋላ ተመልሶ ችግር የተጋደ ከፋ ሁኔታው የገፋ ነው ያለው። ጀልሞ መንበር አይችልም ተስማምበት የተፈራረምበት ተግባራው እንዲሆን የሚል ተስፋ አለን። ከዛ አመት በዓሉን የተሻለ ሁኔታ ተፈጥሮ ወይብረተሰባችን ራሳችን ወደ የነበርንበት ቦታ ተመልሰን ተቋቁመን ሰራለን የሚል ተስፋ አለን። የሰላም የበለጠ ሰላም ይሆናልን የበለጠ ተስፋችን ሰላም እንዲሆንልን ሰርተን እንድንኖር የሚል ተስፋ ነው ያለው።
የሰላም ስምምነቱ በሙሉ ቃሉና በሙሉ መንፈሱ የሚተገበርበት አመት እንዲሆን የተመኙት ደግሞ ወይዘሮ ኮኸብ ናቸው።
የፕሮሰራው ሲሆን በቃ ሰው በጣም ተደስቶ ነበር ተስፋ አርጎ ነበር በደስታ። አሁን ግን በቃ ዝምታ ሲበዛ ሰው ተስፋ እየቆረጠ መጣ። አሁን ነው ጭንቀ ይበዛብን እንዴ? ተስፋዬ ሙሉ ሰላም እንዲያረግልን ሁሉስ እንዲተገበር በቃ ተግባር ላይ እንዲውል ወደ ሀገራችን እንድንመለስ ኢትዮጵያ ደግሞ ሰላም እንዲያረጋት እና ማንም በዛ ሆነ በዛም ኢትዮጵያ ሰላም እንዲያረጋት እንደ ድሯችን ሰርተን እንድንበላ ሞት እንዲያበቃ ጦርነቱ እንዲያበቃ ፈልጋለሁ። ምንጊዜ ነው ብቻ ሰላም እንዲሆን ሌላ ምንም ሰላም ካለ ሰርተን መብላት ይችላል የትም ሄደህ ሰርተን መብላት ይችላልና ሰላም እንዲሆን ወደ ሀገራችን እንድንመለስ ጦርነት ላይ ያሉ ሰዎች ደግሞ ልብ እንዲጎዙ ምንም ደም መፋሰስ ወንድም ለወንድም ደም እየተፋሰሰ ምንም ውጤት አላየንምና በቃ ይያልኩ በቃ እንላለን። እኛ ከህዝብ ትግራይ እኛ ድሮም ሰላም ፈላጊዎች ነን። ሰላም ነው የምንፈልገው። እኛ ሰላምስ ምን ዋጋ እንዳለው እኔ አውቃለሁ ራሴ ማለት ሰላም የሰላም የፈለክበት ሰርተ ማታም ቢሆን ጧት። አሁን ግን እያየከው ነውና ሰላም እንዲሆን ወደ ሀገራችን እንድንመለስ ነው። ሌላ ምኞት የለኝም። ሰላም ከሆነ ሁሉ ነገር ስለሚገኝ ከሰላም ሁሉ ነገር ማግኘት ይችላል። በሰላም እንዲሆን እመኛለሁ። ለመላው የኢትዮጵያ ህዝብ ሰላም እንዲሆንለት ደግሞ እመኛለሁ።
ሁሉንም አስተያየት የሰጡኝ ሰዎች ምኞታቸው አዲሱ አመት ሙሉ ሰላም እንዲሆን ነው። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
ወደ ተከታዩ ዘገባ ስናልፍ በኦሮሚያ ክልል ምዕራባዊ ዞኖች በነበረው የጸጥታ ስጋት ተፈናቅለው በተለያዩ አካባቢዎች የሚገኙ አንዳንድ ተፈናቃዮች በሚቀጥለው 2016 ዓ.ም ምረት ወደ ቀያቸው ለመመለስ ተስፋ እንደሚያደርጉ ገለጹ። አስተያየታቸውን ለአሜሪካ ድምጽ የሰጡት ተፈናቃዮች በመጪው ዘመን ሁከቱና ለመረጋጋቱ ተወግዶላቸው በሰላም ወጥተው በሰላም የሚገቡበትና ሰርተው የሚያተርፉበት አመት እንዲሆንላቸው ተመኝተዋል። በክልል ውስጥ ያለው የጸጥታ ችግር እንዲቀረፍም መንግስትና የታጠቁ ኃይሎች ተቀራርበው በመወያየት ሰላም እንዲያወርዱ ጥሪ አቅርበዋል። በአራቱ የወለጋ ዞኖች ከግጭት የተነሳ ከቤት ንብረታቸው የተፈናቀሉ ከ725000 በላይ ሰዎች በአስከፊ ሁኔታ ውስጥ እንደሚኖሩ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ከዚህ ቀደም ገልጿል። ናኮል መልካ ተጨማሪውን ይዟል።
ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ከአመት በፊት በግጭት ሳቢያ የተፈናቀሉት አቶ ገለታ ኤሪሳ አሁንም በዚያው ዞን ጊዳያና ወረዳ አያና ከተማ ውስጥ እንደሚኖሩ በስልክ ለአሜሪካ ድምጽ ተናግረዋል። ስለሚገኙበት ሁኔታም ገልጸዋል።
አማው ለካኑ ሁሉ ጋሰ ዲገኝ
ከቤት ንብረታችን ከተፈናቀልን 3 አመት አለፈን። ባለፈው 2 አመት ውስጥ የተፈናቀሉም አሉ። የዛሬ 3 አመት በአንድ ጊዜ የተፈናቀልነው ወደ 3000 እንደርሳለን። በአሁኑ ጊዜ ከሰዎች በልመና እየተሰበሰበ በሚሰጠን ገንዘብ ኑሯችንን እየገፋን ነው። በአስቸጋሪ ሁኔታ ውስጥ ነው ያለነው ነው ያሉት። ቀያቸው ተረጋግቶ የመመለስ ምኞት እንዳላቸው አቶ ገለታ ገልጸዋል። በተለይ በቀጣዩ 2016 ዓመተ ምህረት የመመለስን ተስፋ እንደሰነቁ ያመለክታሉ። ሰላምን ለመመለስ ከእርቅ የበለጠ ነገር እንደሌለም አብራርተዋል።
እርቅ ወርዶ ወደ ቤታችንና ወደ እርሻችን ተመልሰን ለመኖር እንፈልጋለን። ወደ ቀያችን ተመልሰን ሸራ እንኳን አንጥፈን ለመኖር እንመኛለን። ምንም ያህል ቤታችን ቢቃጠል ንብረታችንም ቢወድም ሰላም ሰፍኖ ወደ አካባቢያችን ለመመለስ እንመኛለን። ከቤት ንብረቱ የተፈናቀለ ሁሉ ተመልሶ መቋቋም ይፈልጋል። እንመለሳለን ብለንም ተስፋ እናደርጋለን።
ከምስራቅ ወለጋ ዞን ኪረም ወረዳ በ2013 ዓመተ ምህረት በግጭት ሳቢያ ተፈናቅለው በአሁኑ ጊዜ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ውስጥ እንደሚገኙ የገለጹት አስተያየት ሰጪ እዚያው የቀሩት የልጆቻቸው እናት አሁን የት እንደሚገኙ ባለማወቃቸው እንደተጨነቁ አመልክተዋል።
ተፈናቀለ 10 ቤተሰብ የኔ ተፈናቀልኩት አይነ ስውር እናት አሉን ብዙ ቤተሰብ ተተነው እንደገና በጣም ከሚገርመው ሁኔታ እኔ ከባለቤቴ ተለያይተን ነው የተፈናቀልነው። ከዚህ የተነሳ እኔ ልጆችን ይዤ ሸሽ ነው የተገደድኩት። ሚስቴን እዛ ቀርታ ነው የወጣሁት። ወጥቼ ደብረ ብርሃን የሚባል አካባቢ ነው ያለሁት በአሁኑ ሰዓት። ሚስቴና ልጆቼ የኔ ልጆችና የኔ ልጆች ከእናታቸው ከተገናኘውን 2013 መስከረም ወር ላይ ነው የወጣሁት። 2 ዓመታቸውን ጨረሱ። አሁን 3 ዓመት ሊሆናቸው ነው። እናታቸው ስልክ የላትም። ልጆቿን ሳታናግር እስካሁን ድረስ ልጆቿ በህይወት ይኑሩ ይሙቱ አታውቅም። ልጆቹም እናታቸው ትኑር ትሙት አያውቁም። በዚህ ህይወት ውስጥ ነው ያለ ነው። በጣም በሚያሳዝን ሁኔታ ነው ያለን።
በደብረ ብርሃን ከተማ በድጋፍ እየኖሩ እንደሆነና ይቀን አልፎ በ2016 ዓመተ ምህረት አካባቢያቸው ተረጋግቶ ወደ ቀያቸው ለመመለስ የሚያስችሉ የሚታዩ ተስፋዎች እንዳሉ አስተያየት ሰጪው ተቀምጧል።
2016 የወረ ተስፋ ይዞ ይመጣል ብለን እናስባለን። ብዙ ሀብት ንብረት ያፈራንበት ሀገር ነው። መሬት አለን። የእርሻ መሬት ገበሬ የሆነው ብዙ እርሻ መሬት አለው። የከተማ ነዋሪው ብዙ የንግድ ስራ የሚሰራ ህብረተሰብ ነበር እዛ የነበረው። እንግዲህ ሲፈናቀልም መንግስት ባለበት ሀገር ነው የተፈናቀለው። በመጠለያ ውስጥ ያለው መንግስት ባለበት ይኸው መንግስት በሚያስተዳድርበት ነው። ነገም ደግሞ ይሄ መንግስት ምናልባት እስካሁን በሰሜን በነበረው ጦርነት ከዛ ተያይዞ መንግስትም እረፍት ስላጣ ነው ወደዚህ ይህን ህዝብ ዞር ብሎ ሊያይ አልቻለው ወደሚል ነበረ። አሁን እንግዲህ ከዛ ያለውም ትንሽ የተሻለ ነገር ይታያል እና ይሄ ህብረተሰብ እንደ ትናንት ወዲያው ወደ ቦታው ተመልሶ ሀብት ንብረት አፍርቶ ካለው አካባቢ ህብረተሰብ ከሀገሩ አብሮ ከኖረው ጋር ትናንት ድር አለው። በቤተ ክርስቲያን አንድ ላይ ነው የሚኖረው። በድር አንድ ነው የሚቀባበረው። በሰርግ አንድ ነው። አበልጅ ጋብቻ ነው። ስለዛ ያ ህይወት ተመልሶ እንደ ትናንትናው በሰላም ይኖራል የሚል ተስፋ አለን።
ከአውደ ዓመት መልካም ትዝታቸው ጋር ያሉት የምስራቅ ወለጋ የሚሆኑ የሰሜን ሸዋ ተፈናቃዮች መንግስት አካባቢውን በማረጋጋት ሰላም እንዲያሰፍንም ጠይቀዋል።
እኛ አሁን ላይ ያለንበት ከባድ ህይወት ነው። ሰው ከቤቱ ተፈናቅሎ በአሁኑ ሰዓት አመት በዓል ላይ አዲስ አመት በዓል ላይ ወይፈኖች እናድ ነበር። ከዛ ካነሰ ደግሞ በጎች፣ ፍየሎች ይታረዳሉ። አመት በዓልን ከጎረቤት ከአካባቢ ጋራ ይሄ አማራ፣ ይሄ ኦሮሞ፣ ይሄ ትግሬ፣ ይሄ ከምባታ ሳንል አብረን ነው የምናሳልፈው። ጥሩ ህይወት ነበር የምናሳልፈው። ዛሬ ግን ምንም በማናቀው ነገር ነው ይህ ሁሉ ነገር የመጣውና ይሄ ነገር በመንግስት በኩል ተቀርፎ ሰላም ይፈጠራል የሚል ሀሳብ ያለን።
በኦሮሚያ ክልል ምዕራባዊ ዞኖች በአንድ በኩል የኦሮሞ ነጻነት ሰራዊት ሸማቂዎች ጥቃት ፈጽመው ንጹሃን ዜጎችን እንደሚገሉና እንደሚያፈናቅሉ ነዋሪዎች ይገልጻሉ። የሸማቂ ቡድኑ ግን ወንጀላውን ሲያስተባብል ቆይቷል። በሌላ በኩል የአማራ ፋኖች ሲሉ የሚጠሯቸው ታጣቂዎች ተመሳሳይ ድርጊት እንደሚፈጽሙ የአካባቢው ነዋሪዎች ይከሳሉ። ይሁንና የአማራ ተወላጆች ደግሞ ሲጠቁና ሲበደሉ የሚደርስላቸው እንደሌለና ራሳቸውን ሲከላከሉ ፋኖ ተብለው እንደሚጠሩ ሲያስተባብሉ ቆይተዋል። ባለፉት 5 ዓመታት በኦሮሚያ ክልል ምዕራባዊ ዞኖችና በሌሎችም አካባቢዎች ንጹሃን ዜጎች ሲገደሉና የአካል ጉዳት ሲደርስባቸው ንብረታቸው እየተዘረፈ ሲወድምና ከቤት ንብረታቸው ሲፈናቀሉ እንደነበር ነዋሪዎች ሲያማረኑና ስንዘግብ ቆይተናል። አገር በቀልና ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች የመንግስት ኃይሎችና ታጣቂዎች የጦር መሳሪያ ባልታጠቁ ሰዎች ላይ የሚፈጽሙት አሰቃቂ በደልና ጥቃት እንዲቆምና መንግስትን በአፋጣኝ መፍትሄ እንዲሰጥ ሲጠይቁ ቆይተዋል። ባሳለፍነው 2015 ዓ.ም በመንግስት እና በኦሮሞ ነጻነት ሰራዊት መካከል ተጀምሮ የነበረው የቅድመ ሰላም ንግግር ከተጣለበት የሰላም ተስፋ በአንጻሩ እስካሁን የተደረሰበት ስምምነት የለም። በሌላ በኩል መንግስት በክልሉ ታጣቂ ኃይሎች ላይ እርምጃ እየወሰደ እንደሆነ በየጊዜው ቢገልጽም የንጹሃን ዜጎች ሰቆቃ ግን አሁንም አላባራም። ከዚሁ ጋር በተያያዘ በኢትዮጵያ ከ4,300,000 በላይ ሰዎች ከመኖሪያ ቀያቸው ተፈናቅለው እንደነበር ዓለም አቀፉ የፍልሰት ድርጅት ይፋ ያደረገው ባለፈው ነሐሴ ወር ውስጥ ነበር። ባለፉት 8 ወራት ውስጥ የደረሰው የዚህ መፈናቀል ዋና ምክንያትም ግጭት እንደሆነ ገልጾ ከተፈናቀሉት መካከል ወደ ቀያቸው የተመለሱ ዜጎች ቁጥር ከ3 ሚሊዮን እንደሚልቅ ድርጅቱ አክሎ አስታውቆ ነበር። በተጨማሪም በኦሮሚያ ክልል 4 የወለጋ ዞኖች ውስጥ ከ725,000 በላይ ሰዎች ከግጭት የተነሳ ከቤት ንብረታቸው ተፈናቅለው በአስከፊ ሁኔታ ውስጥ እንደሚኖሩ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ቀደም ሲል መግለጹ ይታወሳል። የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ ዛሬ ባወጣው መግለጫ መንግስት በተለያዩ አካባቢዎች ለግጭት መፈጠር ምክንያት የነበሩትን ጉዳዮች ለይቶ አስቸኳይ መፍትሄ እንዲሰጥ አሳስቧል። በቀጣዩ 2016 ዓ.ም በተለያዩ የኢትዮጵያ አካባቢዎች የሚፈጸሙ በአብዛኛው ማንነትን መሰረት ያደረጉ ግድያዎችና መፈናቀሎች የሚቆሙበትና መፍትሄ የሚያገኙበት መላ የሀገሪቱ ህዝብ ግጭቶችን በመተሳሰብ በሰላም በአንድነትና በፍቅርና በውይይት በመፍታት የበኩሉን እንዲወጣም ጥሪ አቅርቧል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በተከታዩ ዘገባ ወደ አዲስ አበባ ስናልፍ ደግሞ በተጠናቀቀው አመት ያጋጠሙ የኑሮ ውድነትና የሰላም እጦት ችግሮችን መቅረፍ በአዲሱ አመት ልዩ ትኩረት እንዲሰጠው በአዲስ አበባ ከተማ አስተያየታቸውን የሰጡን ነዋሪዎች ጠየቁ። የሸኘነው 2015 ዓ.ም ፈተናዎች የበዙበት እንደነበር ያወሱት አስተያየት ሰጪዎቹ ፈተናውን ለመቀነስና የሚያስከትለውን መከራ ለመቅረፍ ከመንግስት ጀምሮ ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ አመልክተዋል። በበዓሉ ግብይትና ድባብ ላይ ያላቸውን ትዝብትም አጋርተውናል። ኬኔዲ አባተን ያነጋገራቸው
በ2016 ዓመተ ምህረት ዋዜማ ለት አዲሱን አመት ለመቀበል በአዲስ አበባ ከተማ የተለያዩ አካባቢዎች የበዓል ግብይቶችን ሲፈጽሙና ሌሎች ዝግጅቶችን ሲያደርጉ ያገኘናቸው የከተማዋ ነዋሪዎች ስለ በዓሉ ግብይት፣ ስለ ተጠናቀቀው 2015 ዓመተ ምህረት ፈተናዎችና ስለ ቀጣይ ተስፋቸው አስተያየት ሰጥተውናል። ለበዓል ፍጆታ በሚውሉ የተለያዩ ሸቀጦችና ግብይቶች ላይ የዋጋ ጭማሪ መኖሩን፣ የተወሰኑት ደግሞ ዋጋቸው ከሚጠበቀው አንጻር የተሻለ መሆኑን አስተያየት ሰጪዎቹ ገልጸዋል። በሌላ በኩል የተጠናቀቀው 2015 ዓመተ ምህረት ከኑሮ ውድነት እስከ ሰላም እጦት ፈታኝ ሆኖ ማለፉንም የገለጹ ሲሆን በቀጣዩ አመት እነዚህ ችግሮች እንዲቀረፉ ጥሪ አቅርበዋል።
እሺ ነው ቢትራን ባሉ እኔ ደሮ 1100 ነው የተገዛው። ሽንኩርት እኔ ሳምንት ነው የገዛው 60 ብር ነው። ጤፍ 120 ብር ነው አንደኛው። ጤፍ 120 ብር ገዝተህ ዘይት 1000 ብር 5 ተገዝተህ ምናምን አስበው እና ትንሽ ይከብዳልና ኑሮ በጣም ከባድ ነው። እንግዲህ ሰራተኛ ቤት ክራይ ምናምን ኑሮ ከሁሉ መኖር አይቻልም እና 2016 ያለፈው ነው 2015 ወደ ኋላ ያለው ነገር ሁሉ ፈጣሪ አሰግዶ እኔ ከሰሳይም ከፈጣሪ ነው ተጠብቀው ፈጣሪ የብስራት ዘመን ያርግልን በቃች ይበለን በሰላሙም በኑሮ ድነቱም በሐሳቡ ነገር ፈጣሪ ሲገብቶ እንዲ አንድ ነገር መላ ያምጣልን ብየነ ማሰው ጸሎቴ ነው። ለኢትዮጵያ ህዝብ ለሁሉ ማስተላልፎ እሺ ቆም ብለን እናስብ። በቃ ለራሳችን ከማሰብ ለሀገር ማሰብ እንጀምር። ሰው ለራሱ ማሰብ ከጀመረ ለብቻ ለጎጤ ብሎ ማሰብ ከጀመረ ነው ይሄ ሁሉ ነገር የመጣውና እስቲ ኢትዮጵያ የሚናውን ባፍላይን በውስጣችን እናሳይ። በቃ
ደረጀ ተሆነ ባላለው ትንሽ ወደድ ብሏል። አሁን አንድ ዶሮ ይገዛውት 1200 ብር ነው። እንቁላል ደግሞ 17 ብር ነው። አንድ እንቁላል 17 ትንሽ ምለ አሁን ያለው ሰው ይገዛል ግን ስታዩ ትንሽ ይደብራል። እንግዲህ በ2015 ከዛም በፊት ባሉ አመታቶች ያሉት ነገሮች ያው እንደምታዩ ለጀሮ ጭው የሚያደርጉ ነገሮች ነው የምሰማው። ደስተኛ አይደለም። እንግዲህ ያው ፈጣሪ ለምድራችን ሰላሙን ያወርድልን ነው የምለው። ለሚከተለው ደግሞ ለ2016 ደም መፋሰሱ ቆሞ ኢኮኖሚያችን ተረጋግቶ ፖለቲካችን ተረጋግቶ ህዝቡ በሰላም ወጥቶ በሰላም የሚገባበት ከፍለሳችን ላለው አዲስ አመት አመስጋኞች ሆነን ሀገራችን ተረጋግታ የምናይበትን ምኞት እመኛለሁ። የፖለቲካ ሰዎች ስለ ህዝቡ አስበው በቃ ሰላም ይመጣበት መንገድ ባፋጣኝ እንዲፈልጉ እንደ ህዝብ ደግሞ ሁሉም በእምነቱ ቢጸልይ በቃ ጾም ጸሎት ማይፈታው ችግር የለም ብዬ አምናለሁ።
ኢንስፔክተር አስናቀማሙ ባላለው ድባቡ ያው ከወትሮ ለየት ያለ ነው። ምክንያቱም የኑሮ ውድነት ጫና ስላለው ብዙ እንደ ድሮ ገበያተኛ አታገኝም ማለት ነው። የ2015 ያው እንግዲህ ብዙ የኢትዮጵያ ህዝብ እንደሚያውቀው የሀገራችን ብዙ ቀውስ ነው ያሳለፈችው። ብሔርተኝነትን፣ ዘረኝነትን፣ ስደትን መፈናቀል እንዲጠፋ ሁሉም ኢትዮጵያዊ የራሱን አስተዋጽኦ ማድረግ ይኖርበታል ብዬ አስባለሁ። ምክንያቱም ከችግር በስተቀር ከመፈናቀል በስተቀር ጦርነት ምንም የሚሰራው ነገር የለም።
ሙሉ በዳሳ ባላለሁ እንዲህ 500 ብር ሁለት ዶሮ ገዝቻለሁ። ጤፍማ በጣም ውድ ነው። አንደኛው 130 ብር ነጭ እንቁላል 16 ብር ሽንኩርት 50 ብር። ተመስገን ይሄን እግዚአብሔር ተመስገን ይዘን መግባት ነው እንጂ ዶሮ እኮ የበግ መግዣ ነበረ ነው። ባንሸምሶ በግም ተገዝቷል በዚህ ገዝቻለሁ። አሁን ግን ምንም ማድረግ አይቻልም። እግዚአብሔር ሀገራችንን ሰላም ያርግልን። ያው የመንገድ መዘጋጋት ነው ሁሉም ውድ እየሆነ ያለው። በተረፈ ኑሮ ተወዷል። የቤት ኪራይ ማስቸገር ሳቅም በላይ በየወሩ ነው የሚጨምሩት። መንግስት ይህንን አይቶ ኑሮውን በተለይ ከተማውን ሰው አየት ቢያደርገው ጥሩ ነው። በፍቅር በጠባይ መንግስት ይህን ሁሉ ነገር አረጋግቶ ሰላም ማውረድ ይገባዋል። ገበያውንም ወርዶ ይይልን። በተረፈ መልካም መስራት።
ለምለሙ አብደላ እባላለሁ። ግብይት ውስጥ የተጋነነ ያን ያክል የተጋነነ ዋጋ የተጋነነ ጭማሪ የለም። ያው ናፍጣል ጭማሪ ምንም ስላለ አንዳንድ ለውጦች አሉ። ግን ለውጦቹ የተጋነኑ አይደሉም። ያን ያክል ለታችኛው ማህበረሰብ ግን በጣም ከአቅም በላይ ነው። 2015 ነው ለመናገር የመከራ ህይወት ነው ማለት ይቻላል። ለኛ ለኢትዮጵያውያኖች እንደፈለግን ወተን ማንገባበት እንደፈለግን ስራ ብለን ወተን በነጻነት ማንገባበት ጊዜ ነውና 2015 በጣም ከባድ ነው። 2016 መንግስት ማድረግ ያለበት የዜጎችን ደህንነትና የዜጎችን ሰላም ማስጠበቅ መቻል ነው ያለበት። ከምንም በላይ ሰላም ነውና ሁሉም ነገር ከሰላም የሚበልጥ ነገር የለም። ግጭት ጦርነት ለማንም አይጠቅምም። አሸናፊም ተሸናፊም የለም። የትግራይ ጦርነት አለ አሁን ባለፈው ያ በዛ ጦርነት እንኳን መማር አለብን። ስለዚህ መንግስት ከምንም በላይ ድርድርን አስቀድሞ ከየትኛውም አካልም ሆነ ተቀራርቦ ድርድርን አስቀድሞ ተደራድሮ ለዜጎቹ ሰላም መፍጠርን የመሰለ ነገር የለም። በ2016 የምንፈልገው በሰላም ወጥተን በሰላም መንገባበት ጊዜ እንዲሆን ነው የምንፈልገው።
የተጠናቀቀው 2015 ዓመተ ምህረት በመቶ ሺዎች የሚቆጠሩ ሰዎችን ህይወት እንደቀጠፈ የተነገረለት የሰሜን ኢትዮጵያው ጦርነት በፕሪቶሪያው የሰላም ስምምነት ወደ ፍጻሜ ማምራቱ የተበሰረበት ዓመት ቢሆንም ኢትዮጵያ ግን እረፍት አላገኘችም። የጥቅምት ወሩ ስምምነት ለሰሜኑ ግጭት እልባት እንዳመጣ ቢገለጽም ስምምነቱን ተከትሎ የተፈጠሩ ክስተቶች በዚያው በሌላኛው የሰሜን ኢትዮጵያ ክፍል በአማራ ክልል ሌላ ግጭት እንዲፈጠር ምክንያት ሆነዋል። በተለይ በስድስት ወር አስቸኳይ ጊዜ አዋጅ ስር የሚገኘው የአማራ ክልል እንዲሁም የኦሮሚያ ክልል የተለያዩ አካባቢዎች በግጭት ውስጥ ነው ያሳለፉት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የረጅም ርቀት ሚሳኤሎች ለዩክሬን ሳይላኩ በፊት መታየት ያለባቸው ብዙ ጉዳዮች መኖራቸውን ብሊንከን ተናገሩ። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዩክሬን አጋር የሆነው የምዕራብ ዓለም ድጋፉን እንደሚቀጥል ትላንት እሁድ አረጋግጠዋል። በሌላ በኩል ሩሲያ ከዩክሬን በነጠቀቻቸው አራት ግዛቶች የአካባቢ ምርጫ አካሄዳለች። በጉዳዩ ላይ ሞስኮ ወረራዋን ለማስፋፋት የቆረጠች ይመስላል ስትል የአሜሪካ ድምጿ ባልዴራስ ኢግሊሲያስ ዘግባለች። እንግዲህ ወልድ ያቀርባል።
79 በሚሆኑ የሩሲያ ግዛቶችና በሩሲያ በህገወጥ መንገድ በተነጠቁ አራት የዩክሬን ግዛቶች ውስጥ የአካባቢ ምርጫ ተካሂዷል። በኃይል በተወሰዱት ግዛቶች ውስጥ የተካሄዱት ምርጫዎች ኪቭና የምዕራብ አጋሮቿ የኢምሰል ሲሉ ገልጸውታል። የሩሲያ ባለስልጣናት በበኩላቸው ለኪቭ የወገኑ ኃይሎች ምርጫውን ለማሰናከል ሞክረዋል ሲሉ ክስ አሰምተዋል። ባለፈው ሳምንት ዩክሬንን የጎበኙትና ለአሜሪካው ኤቢሲ ቴሌቪዥን ቃለ መጠይቅ የሰጡት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዳሉት ቭላድሚር ፑቲን ግጭቱን ለማስቆም ትርጉም ያለው የዲፕሎማሲ ጥረት ውስጥ መሳተፍ አይሹም።
Everyone wants this war to end, but it has to end on just terms and on durable terms that we
ሁሉም የጦርነት እንዲያከትም ይሻል። ነገር ግን ጦርነቱ ማክተም ያለበት የዩክሬንን ሉዓላዊነትና የግዛት አንድነት ባከበረ ፍትሃዊና ዘላቂ በሆነ መንገድ ነው።
ሩሲያ በምታደርገው ጥቃት ምክንያት ሲቪል ዩክሬናውያን በየዕለቱ ስለሚገጥማቸው ሰቆቃ ብሊንከን አውስተዋል። ወደ ሩሲያ ግዛት ዘልቀው መድረስ የሚችሉ ረጅም ርቀት ሚሳኤሎችን አሜሪካ ትልክ እንደው ለብሊንከን ጥያቄ ቀርቦላቸው ነበር።
It's not only the weapon system itself, it's are Ukrainians trained on it? Are they able to maintain it? Can they use it effectively?
የመሳሪያ መኖር ብቻ አይደለም። ዩክሬናውያን ስልጣን አግኝተውበታል ወይ? ጥገና ማድረግ ይችላሉ ወይ? ስልታቸውን በሚጠቅምና ውጤታማ በሆነ መንገድ መጠቀም ይችላሉ? በየቀኑ በእነዚህ ጉዳዮች ላይ እየሰራን ነው። ኢላማቸውን በተመለከተ የሚወስኑት እነርሱ ናቸው፣ እኛ አይደለንም።
የሩሲያው ፕሬዝዳንት ቃል አቀባይ ዲሚትሪ ፔስኮቭ አሜሪካ ለኪየቭ የምታደርገውን ድጋፍ አስፈላጊነት በተመለከተ ባለፈው ሳምንት አናንቀው ተናግረዋል።
እነርሱ አሜሪካኖቹ ኪየቭን እስከፈለገች ድረስ መርዳት የሚፈልጉት፣ በሌላ አነጋገር የመጨረሻው አንድ ዩክሬናዊ እስኪቀር ድረስ ጦርነቱ እንዲቀጥል ነው የሚሹት። እኛ እንደዛ ነው የምንመለከተው። ይህ እውነት እንደሆነ እናውቃለን። ይህ በልዩ ወታደራዊ ዘመቻው አተገባበር ላይ ተጽዕኖ የለውም።
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቅርቡ የተደረገውን የቡድን 20 ሀገራት ጉባኤ ፍጹም ስኬታማ ሲሉ ገልጸውታል። በቡድኑ የወጣው የጋራ መግለጫ የሩሲያን ወረራ በግልጽ አላወገዘም ነበር። ብሊንከን እንዳሉት ግን ለዩክሬን ያለው ድጋፍ በግልጽ ታይቷል።
ሀገራት የሩሲያ ወረራ የፈጠረው ዳፋ የተሰማቸው ነው። የሩሲያ ወረራ እንዲቆም ይፈልጋሉ። መግለጫው እያንዳንዱ የቡድን 20 አባል አገር ለዩክሬን ያለውን ድጋፍ የሚያሳይ ነው።
ብሊንከን በተጨማሪም ሩሲያ ያደረገችው እገዳ በዓለም የምግብ ዋስትና አለመኖርን እንዳባባሰው አጽንኦት ሰጥተው ተናግረዋል። በጥቁር ባህር በኩል እህል ማስወጣት የሚቻልበትን ሁኔታ በተመለከተ የያዘችው አቋም እንዳልተቀየረ ሞስኮ ባለፈው ሳምንት በድጋሚ አስታውቃለች።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀጣዩ ደግሞ የአፍሪካ ነክ ርዕሶች ነው። ባለፈው አርብ አመሻሽ ላይ በሞሮኮ በደረሰው የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር ከ2000 በላይ ደርሷል። ህንጻዎች ወደ ፍርስራሽነት የተቀየሩ ሲሆን ከአደጋው የተረፉ ነዋሪዎች መኖሪያ ቤታቸው እላያቸው ላይ እንዳይወድቅባቸው በመስጋት ውጪ ያድራሉ። በሌላ በኩል በኒጀር የተካሄደውን መፈንቅለ መንግስት ተከትሎ ወታደራዊ አመራሮቹ ለአንድ ወር ግዳ ጥለውበት የቆዩትን የአየር ክልል ለዓለም አቀፍ በረራዎች ክፍት ማድረጋቸውን አስታውቀዋል። ሆኖም የአሜሪካ ወታደራዊ ባለስልጣናት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ኒጀር በዓለም አቀፍ በረራዎች ላይ ያደረገችው ለውጥ የአሜሪካ የሰው አልባ አውሮፕላን ወይም ድሮኖች እንቅስቃሴን ወደ ቀድሞ እንዳልመለሰው ገልጸዋል። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ዘገባ ለአፍሪካ ነክ ርዕሶች እንደሚከተለው ተሰናድቷል። በሬክተር ስኬል ሲለካ 6.0 የደረሰ የመሬት መንቀጥቀጥ በሞሮኮ በተከሰተ ቅጽበት በደህንነት ካሜራ የተቀረጸው ምስል አንድ ግለሰብ ህይወቱን ለማዳን በፍርስራሹ መካከል እየሮጠ ሲሄድ ያሳያል። ይህ ምስል ባለፈው አርብ የመሬት መንቀጥቀጥ የሰሜን አፍሪካዊቷን ሀገር ሲያናውጽ በየቦታው ይታይ የነበረ ሁኔታ ነው። የሞሮኮ የህዝብ ዜና ማሰራጫ የሆነው SNRT በፍርስራሾች የተጨፈላለቁ መኪናዎችን ምስል ያሳየ ሲሆን የነፍስ አድን ሰራተኞችን ተግዳሮት አጉልቷል። የመሬት መንቀጥቀጡ በአብዛኛው ጉዳት ባደረሰበት ተራራማ አካባቢዎች የሚኖሩ ነዋሪዎች ከቀዳሚ ለት ጀምሮ ሟች ቤተሰቦቻቸውን መቅበር ጀምረዋል። ሌሎች ሞሮካውያንና ለጉብኝት በስፍራው የሚገኙ ጎብኚዎችም በአካባቢው በሚገኙ ክሊኒኮች ደም ሲለግሱ ታይተዋል። የሞሮኮ ንጉስ መሐመድ 6ኛ የሀገሪቱን የጦር ኃይሎች ለፍለጋና ነፍስ አድን ስራዎች ሰራዊቶቻቸውን እንዲያንቀሳቀሱ አዘዋል። እሁድ ዕለት መስጊዶች ልዩ የሆነ የጸሎት ስነ ስርዓት እንዲያደርጉም ጥሪ አቅርበዋል። ከባዱን የመሬት መንቀጥቀጥ ተከትሎ ሊከሰት የሚችል መለስተኛ የመሬት መንቀጥቀጥ የተጎዱ መኖሪያ ቤቶቻቸውን እንዳያፈርስባቸው የፈሩ በርካታ ሞሮኮውያን እስካሁን በጎዳናዎች ላይ ለማደር የተገደዱ ሲሆን ዩናይትድ ስቴትስ እና ሌሎች ሀገራት ለሞሮኮ መንግስትና ህዝብ ድጋፍ እንደሚሰጡ ገልጸዋል።
አደጋው እንደደረሰ በምንችለው መንገድ ሁሉ ለመርዳት ዝግጁ መሆናችንን ለሞሮኮ መንግስት አሳውቀናል። እንደዚህ አይነት ጥረቶችን በማንቀሳቀስ ግንባር ቀደም የሆነው የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ አለ። በምን መልኩ መርዳት እንደምንችል ለማወቅ ከሞሮኮ መንግስት ምላሽ እየጠበቅን ነው። ሁኔታውን ግን በጥንቃቄ እየተከታተልን ሲሆን በዚህ አውዳሚ የመሬት መንቀጥቀጥ እየተሰቃዩ ላሉ ሰዎች ልባዊ ሐዘናችንን እንገልጻለን። በምንችለው ሁሉ ለመርዳት ዝግጁ ሆነን እንጠብቃለን።
በአደጋው ውስጥ የሚገኙ ዜጎች መንግስታቸው እያደረገ ያለውን ጥረት ተመልክተዋል። ከነዚህ አንዱ የሆነው ሞሮኮዊ አሜሪካዊው መሐመድ አይታዲ ከሮይተርስ ጋር ባደረገው ቆይታ የተሰማውን እንዲህ ይገልጻል።
Authorities are doing their best and ባለስልጣናቱ መሬት መንቀጥቀጡ ከፍተኛ ጉዳት ባደረሰበት የአትላስ ተራሮች ሳይቀር የቻሉትን ሁሉ እያደረጉ ነው። ህዝባችን የሞሮኮ ህዝብና ማህበረሰብ አንድ ላይ ተሰባስበው ከዚህ ችግር ውስጥ መውጣት እንደሚችሉ እርግጠኛ ነኝ።
እንደ አውሮፓውያን አቆጣጠር በ2004 በሀገሪቱ ድሃ አካባቢዎች በሬክተር ስኬል ሲለካ 6.3 የሆነ የመሬት መንቀጥቀጥ የ550 ሰዎችን ህይወት ከቀጠፈ ወዲህ በሞሮኮ ይህን አይነት ከፍተኛ የመሬት መንቀጥቀጥ ሲደርስ የመጀመሪያው ነው። አሁን ባለንበት ዘመን ከሁሉም ማስከፊው የመሬት መንቀጥቀጥ አደጋ በሞሮኮ የደረሰው ግን እንደ አውሮፓውያን አቆጣጠር በ1960 ዓመተ ምህረት ሲሆን በወቅቱ ቢያንስ 12000 ሰዎችን ሲገድል የቱሪስት መዳረሻ የሆነችውን አጋዴር ከተማ አብዛኛውን ክፍል አውድሞ ነበር። በሐምሌ ወር ከተካሄደው የኒጀር መፈንቅለ መንግስት በኋላ በኒጀር ከሚገኘው የአሜሪካ ጦር ሰፈር የሚወጡ ሰው አልባ አውሮፕላኖች ወይም ድሮኖች ውሱን መሆናቸውን የአሜሪካ ባለስልጣናት ተናግረዋል። ኒጀር ዩናይትድ ስቴትስ በምዕራብ አፍሪካ ለምትታከይደው የጸረ ሽብር ደህንነት ስራ ጥናትና ክትትል ማዕከል ሆና የምትታገለግል ሲሆን በሐምሌ ወር ከተካሄደው መፈንቅለ መንግስት ወዲህ ግን ከኒጀር ዋና ከተማ የሚነሱ የአሜሪካ ድሮኖች ውስን ሆነው ቆይተዋል። ይህ አጋዴዝ ከተሰኘውና በሰሜን ምስራቅ 1000 ኪሎ ሜትር ርቀት ላይ ባለው የኒጀር ከተማ የሚገኘው የጦር ሰፈር አለመረጋጋት የሰፈረባቸውን በካሜሩን የቻድ ሐይቅ ተፋሰስ አካባቢን፣ ቻድን፣ ኒጀርንና ናይጄሪያን ከላይ በመቃኘት መረጃ ሲያቀብል ቆይቷል። ከቅርብ አመታት ወዲህ እስላማዊ ታጣቂዎች በአካባቢው ነዋሪዎች ላይ ከፍተኛ ውድመት ያደረሱ ሲሆን የዲሞክራሲ ጥበቃ ፋውንዴሽን በተሰኘው ተቋም ተንታኝ የሆኑት ቢል ሮጊዮ አሜሪካ ያላት አቅም ውስን እንደሆነ ይገልጻሉ።
አሜሪካ ያላት አቅም፣ ሀብትና መሰረታዊ አማራጮች ውስን ናቸው። ችግሩን በትንሽ እንኳን መፍታት አልቻለችም።
ድሮኖቹ የነበራቸውን ተልእኮ መገደብ ሮጊዮ እንደሚሉት ታጣቂዎቹን ተጠቃሚ ያደርጋቸዋል። የደህንነት ክትትሉንና ከላይ የሚደረገውን አሰሳ መቀነስ ዩናይትድ ስቴትስና አጋሮቿ ከዋናው ቦታ ሽብርን ለመዋጋት የሚያደርጉት ጥረት ላይ ተጽዕኖ ያሳድራል የሚሉት ደግሞ አሁን በጥረታ ላይ የሚገኙት የቀድሞ የዩናይትድ ስቴትስ ማዕከላዊ እዝ አዛዥ ጀነራል ፍራንክ ማኬንዚ ናቸው።
ኢላማዎችን የማግኘት እድልን ይቀንሳል። ማጥቃት ቢያስፈልግ እስከ መጨረሻው የመሄድን አቅምም ይቀንሳል። እንደዚህ አይነት እንቅስቃሴዎችን የማድረግ አቅም ላይ ከፍተኛ ተጽዕኖ ነው ያለው። ከፍተኛ
ከሐምሌው መፈንቅለ መንግስት ወዲህ በዩናይትድ ስቴትስና በኒጀር መካከል ይደረገ የነበረው የጸጥታ ትብብር በጊዜያዊነት ተቋርጧል። የአሜሪካ መከላከያ ተቋም ፔንታገን ሐሙስ ለት ባወጣው መግለጫ ደግሞ በዋና ከተማው በሚገኘው የአየር ጦር ሰፈር የነበሩ ኃይሎቹን ወደ አጋዴዝ እንደሚያዛውር አስታውቋል። ሳብሪና ሲንግ በፔንታገን ምክትል የፕሬስ ሴክሬታሪ ናቸው።
There is no perceived threat in terms of any threat to
በአሁኑ ወቅት የሚታወቅ ስጋት የለም። በዩናይትድ ስቴትስ ወታደሮች ላይ ይደርሳል የሚባል ስጋት ወይም አካባቢው ላይ ይኖራል የተባለው ጥቃትም የለም። ይሄ የጥንቃቄ እርምጃ ብቻ ነው።
ዩናይትድ ስቴትስ በኒጀር ውስጥ ወደ 1100 የሚጠጉ ወታደሮች አሏት። መፈንቅለ መንግስቱ ከተካሄደ ወዲህ ከሀገሪቱ የወጡት ወታደሮች ከመቶ ያነሱ ሲሆኑ እነርሱም በህክምና ምክንያትና መደበኛ የተልእኮ ጊዜያቸውን በመጨረሳቸው ምክንያት መሆኑን የአሜሪካ ባለስልጣናት ገልጸዋል። ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲ አባተ ያዘጋጀው።
ከምንጊዜም ድንቅ የብሪታንያ አትሌቶች አንዱ የሆነው ሞፋራ በህይወቱ የመጨረሻው የሆነውን የሩጫ ውድድር አራተኛ ሆኖ አጠናቋል። ሞፋራ እሁድ ዕለት በኒውካስል በተካሄደው የግሬት ኖርዝ ራን የግማሽ ማራቶን ውድድር አስደናቂ የውድድር ህይወቱን አብቅቷል። የስድስት ጊዜ የግሬት ኖርዝ ራን አሸናፊው ፋራ ሰርሞ የሚል መለያ ለብሶ ያደረገውን የግማሽ ማራቶን ውድድር በአንድ ሰዓት ከ3 ደቂቃ ከ28 ሰከንድ ነው ያጠናቀቀው። የሩጫ ህይወቴን እዚህ ኒውካስል ማጠናቀቅ እፈልግ ነበር። በጣም ስሜታዊ ሆኛለሁ መሮጥ ብቻ ነው የማውቀው ባለፉት ጥቂት አመታት ውስጥ ከጉዳቶች ጋር ታግያለሁ ሲል ፋራ ከውድድሩ በኋላ መናገሩን ሮይተርስ ዘግቧል። አድናቂዎቹንና ደጋፊዎቹንም አመስግኗል። የ40 አመቱ ፋራ 4 ጊዜ የኦሎምፒክ ሻምፒዮን እንዲሁም 6 ጊዜ የዓለም ሻምፒዮን ነው። የ2022 የዓለም ማራቶን ሻምፒዮን የሆነው ኢትዮጵያዊው ታምራት ቶላ የትላንቱን የኒውካስል ግማሽ ማራቶን በ59 ደቂቃ ከ58 ሰከንድ አሸንፏል። ሞፋራ ውድድሩን ከታምራት በ3 ደቂቃ ከ30 ሰከንድ ዘግይቶ ነው የጨረሰው። ሌላኛው ኢትዮጵያዊ ሙክታር ኢድሪስ ሶስተኛ ሆኖ ሲያጠናቅቅ የቤልጂየሙ በሽር አብዲ ሁለተኛ ወጥቷል። በሴቶች ኬንያውያኑ ፔሬስ ጄፕቺርቺርና ሻሮን ሎኬዲ አንደኛና ሁለተኛ ሲወጡ የብሪታንያዋ ሻርሎት ፐርዱ ሶስተኛ ወጥታለች። ሉዊስ ሩቢያሌስ ከስፔን እግር ኳስ ፌዴሬሽን ፕሬዝዳንት በገዛ ፈቃዳቸው መልቀቃቸውን አስታውቀዋል። የሴቶች የዓለም ዋንጫ ማጠቃለያ ስነ ስርዓት ላይ ስፔናዊቷን የፊት መስመር ተጫዋች ጄኒ ሄርሞሶን በመሳም ነቀፌታ ሲቀርብባቸውና ካላፊነታቸው እንዲነሱ ጫና ሲደረግባቸው የቆዩት ሩቢያሌስ በብሪታንያዊው ፒርስ ሞርጋን የቴሌቪዥን ዝግጅት ላይ ነው ስራ መልቀቃቸውን የገለጹት። ቃለ ምልልሱ ከተለቀቀ በኋላ ባወጡት መግለጫ ደግሞ የስራ መልቀቂያቸውን ለፌዴሬሽኑ ተጠባባቂ ፕሬዝዳንት ፔድሮ ሮቻ ማቅረባቸውን ይፋ አድርገዋል። በቴሌቪዥን ዝግጅቱ ላይ ሩቢያሌስ ስራዬን መቀጠል አልቻልኩም ሲሉ ተናግረዋል። የ46 አመቱ ሩቢያሌስ ከአውሮፓ እግር ኳስ ማህበር ምክትል ፕሬዝዳንትነት መነሳታቸውንም ገልጸዋል። እዚህ ውሳኔ ላይ የደረሱት ከቤተሰቦቻቸውና ከቅርብ ጓደኞቻቸው ጋር ከተነጋገሩ በኋላ መሆኑን የጠቆሙት ሩቢያሌስ አሁን በክብርህ ላይ ማተኮርና ህይወትህን መቀጠል አለብህ የሚል አስተያየት እንደተሰጣቸው ተናግረዋል። አክለውም በእውነት ላይ እምነት አለኝ እናም ለማሸነፍ የምችለውን ሁሉ አደርጋለሁ ሴቶች ልጆቼ ቤተሰቤና የሚወዱኝ ሰዎች ግልጽ የሆነ ጫና ደርሶባቸዋል ሲሉ ተደምጠዋል። ፊፋ በሩቢያሌስ ላይ ምርመራ መክፈቱንና ለ90 ቀናት ከማንኛውም የስፖርት ነክ ተግባራት እንዳገዳቸው ባለፈው ሳምንት መግለጹ ይታወቃል። 23ቱን የዓለም ዋንጫ አሸናፊዎች ጨምሮ 81 የሚሆኑ የስፔን ተጫዋቾች ሩቢያሌስ ከሐላፊነታቸው ካልተነሱ ለብሔራዊ ቡድኑ ዳግም አንጫወትም ብለው ነበር። የአገሪቱ እግር ኳስ ፌዴሬሽን የብሔራዊ ቡድን ተጫዋቾችን ፍጹም ተቀባይነት የሌለው ላለው የሩቢያሌስ ባህሪ ባለፈው ሳምንት ይቅርታ ጠይቋል። የሴቶች የዓለም ዋንጫን ያሸነፈውን የቡድኑን አሰልጣኝ ሆሬ ቪልዳም በተመሳሳይ ቀን ከስራ አሰናብቷል። ሩቢያሌስ መሳሳሙ የተፈጸመው በስምምነት ነው ቢሉም ሄርሞሶ በበኩሏ ያለ ስምምነት እንደተፈጸመ መግለጿና ህጋዊ ቅሬታ ማቅረቧ ታውቋል። ኮኮ ጋውፍ በኒውዮርክ ሲቲ ቤላሩሳዊቷ አሪና ሳባሌንካን ከኋላ ተነስታ በመርታት የሴቶች ነጠላ የግራንድ ስላም ዋንጫ ባለቤት ሆናለች። በዚህም የ19 ዓመቷ ጋውፍ ከአንጋፋዋ ሰሪና ዊሊያምስ ወዲህ ግራንድ ስላምን ያሸነፈች በእድሜ ትንሿ አሜሪካዊት ሆናለች። ዊሊያምስ እንደ አውሮፓውያኑ በ1999 ከስድስት ዋንጫዎቿ የመጀመሪያዋን ካነሳች በኋላ በፍጥነት ለስኬት የበቃችው ሌላው አሜሪካዊት ጋውፍ ናት። ባለፈው ዓመት በፍሬንች ኦፕን ባደረገችው የግራንድ ስላም የሜዳ ቴኒስ ጨዋታ በፍጻሜ ደርሳ በኢጋ ስዊቴክ ተሸንፋለች። ለሁለተኛ ጊዜ ለፍጻሜ በደረሰችበት በአገሯ በተካሄደው ውድድር ግን የአሁኗን የዓለም ቁጥር 1 ሳባሌንካን በማሸነፍ ስኬትን መጎናጸፍ ችላለች። በትናንቱ የኒውዮርክ የፍጻሜ ጨዋታ ሳባሌንካ የመጀመሪያውን ዙር 6-2 መምራት ብትችልም ጋውን ሁለተኛውን 6-3 ሶስተኛውን ደግሞ 6-2 በማሸነፍ ዋንጫውን አንስታለች። ከድሏ በኋላ በሰጠችው አስተያየት የአምናው የፈረንሳይ ኦፕን ሽንፈት ለእኔ ልብ ሰባሪ ነበር ነገር ግን ፈጣሪ በመከራዎችና በፈተናዎች ውስጥ እንደሚያሻግር ተረድቻለሁ ይህም የዛሬውን ድል ከምገምተው በላይ ጣፋጭ አድርጎልኛል ብላለች። የዓለም ቁጥር 6 የነበረችው ኮኮ ጋውቭ ከድሏ በኋላ ወደ ቁጥር 3 ከፍ ብላለች። ትናንት በተጠናቀቀው የዩኤስ ኦፕን በወንዶች ምድብ ደግሞ ሰርቢያዊው ኖቫክ ጆኮቪች ሩሲያዊውን ዳንኤል ሜድቬዴቭን በማሸነፍ 24ኛ የግራንድ ስላም ዋንጫውን አንስቷል። ድሉን ተከትሎ የ36 ዓመቱ ጆኮቪች ባነሳቸው የዋንጫዎች ብዛት ከአውስትራሊያዊቷ ማርጋሬት ኮርት ጋር እኩል በመሆን ክብረ ወሰን መጋራት ችሏል። በመጨረሻም የ2023 የባላንዶር ሽልማት እጩዎች ዝርዝር ይፋ ሆኗል። የማንቸስተር ሲቲው ኤርሊንግ ሃላንድ እና የማያሚው ሊዮኔል ሜሲ በእጩነት ከቀረቡ 30 ተጫዋቾች ውስጥ ከፍተኛውን የአሸናፊነት ግምት አግኝተዋል። አርጀንቲናዊው ሜሲ በካታሩ የ2022 የዓለም ዋንጫ ሀገሩን አሸናፊ አድርጓል። በክለብ ደረጃ ደግሞ ከፓሪስ ሴን ጀርሜን ጋር የሊግ አንድ ዋንጫን አንስቷል። የካቲት ወር ላይ የፊፋ የዓመቱ ምርጥ ተጫዋችነትን ለሁለተኛ ጊዜ ማሸነፉም አይዘነጋም።
ሃላንድ ደግሞ ከማንቸስተር ሲቲ ጋር ታሪካዊውን የሶስትዮሽ ዋንጫ በማንሳት በውድድር ዘመኑ በሁሉም ውድድሮች 52 ጎሎችን አስቆጥሯል። የአምስት ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ ከ2003 በኋላ ለመጀመሪያ ጊዜ ከባላንዶር ውድድር ውጪ ሆኗል። በሴቶች
ለምሽቱ የነበሩን ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረና ከዋና አዘጋጅ ዮን ግርማ ጋር ሳስተናግዳችሁ አመሸሁት። ስመኝሽ የቆየ ነበርኩ። 2016 የሰላምና የፍቅር እንዲሆን እንመኛለን። መልካም አዲስ አመት። በሰላም ደሩ።